ተመጣጣኝ ውክልና የምርጫ ስርዓትን መዘርጋት ብቻ ዲሞክራሲን ያጠናክራል ማለት እንደማይቻል አንድ የፖለቲካ ሳይንስ ምሁር ይናገራሉ። በየምርጫ ክልሉ አንደኛ ሆኖ ያጠናቀቀ ፓርቲ ብቻ ፓርላማ የሚገባበት የኢትዮጵያ ያብላጫ ድምጽ ስርዓት በተመጣጣኝ የውክልና ስርዓት መተካት እንዳለበት አንዳንድ ተቃዋሚዎች ያምናሉ። የአሜሪካ ድምጽ ያነጋገራቸው የፖለቲካ ሳይንስ ምሁር ግን ያብላጫ ድምጽም ሆነ የተመጣጣኝ ውክልና የምርጫ ስርዓቶች የየራሳቸው የሆነ አሉታዊና አውንታዊ ጎን እንዳላቸው አስረድተዋል። ዘጋቢያችን እስክንድር ፍሬው ዝርዝሩን ይዞ ቀርቧል።
አሁን ካለው ያብላጫ ድምጽ የምርጫ ስርዓት ይልቅ ተመጣጣኝ የውክልና ስርዓት ለኢትዮጵያ አስፈላጊ መሆኑን በቅርቡ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የተወያዩ አንዳንድ ፓርቲዎች አንስተዋል። በምርጫ የተሳተፉ ፓርቲዎች ባገኙት ድምጽ መጠን የፓርላማ ወንበር የሚያገኙበት ነው ስርዓቱ። በዚህ የምርጫ ስርዓት ላይ ውይይት እንዲደረግ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ይሁንታ እንዳገኙ የኢዴፓው ሊቀመንበር የዶክተር ጫኔ ከበደ እምነት ነው።
በርሳቸው በኩል ይበጃል የተባለው ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግም በዚህ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው።
ተቃዋሚዎች የተመጣጣኝ ውክልና የምርጫ ስርዓትን የሚደግፉበት አንዱ ምክንያት ስርዓቱ የተለያዩ ፓርቲዎች የፓርላማ መቀመጫ እንዲኖራቸው ማስቻሉን ነው። የመድረክ አባል የሆነው የኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ ከጠቅላይ ሚኒስትሩ ጋር በተካሄደው ስብሰባ አልተሳተፈም። የምርጫ ስርዓቱ መቀየሩን ግን ይደግፋል። የኢትዮጵያ ፓርላማ ሙሉ በሙሉ በገዢው ፓርቲ ኢህአዴግ ብቻ የተያዘበትን ሁኔታ ያስታወሱት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለተቃዋሚዎች የሚበጀው የተመጣጣኝ ውክልና ስርዓት መሆኑን ያስረዳሉ።
በመሰረቱ እኛ ይህንን ፕሮፖርሽናል ሪፕሬዘንቴሽን ወይም ተመጣጣኝ የሆነ ውክልና ለማንኛውም ጀማሪ እና ታዳጊ ዴሞክራሲ አስፈላጊ ነው እና ጠቃሚ ነው የሚል አቋም ይዘን በተለይ በኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት ፓርቲ
የመድረክ አባል በሆነው እርስዎ በሚመሩት ፓርቲ ማለት ነው
በሆነው ይዘን ስንንቀሳቀስ የጀመርነው ዛሬ አይደለም፣ ቆይቷል። እና በመርህ ደረጃም ተገቢና ትክክለኛ ይሄ ነው። 50-1 ያሸነፈ ስልጣንን በሙሉ ይወስዳል፣ ፖለቲካውንም ይቆጣጠራል፣ አስተዳደሩንም ይቆጣጠራል የሚባለው ከስንት መቶ ዓመታት ልምድ በኋላ እንግሊዞች ሀገር ሰርተው ሊሆን ይችላል። ለኛ ግን ለዲሞክራሲያዊ ፈለግ ውስጥ ለመግባት ከፍተኛ ትግል ለምናደርገው አይነቱ ሀገር ይሄ ተቃዋሚውን ተስፋ አስቆራጭ ነው። ምን ሊያደርግ ይወዳደራል? ምን እንግዲህ ባለው ሁኔታ ማለት ነው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ እንደሚሉት ሁለቱም የምርጫ ስርዓቶች አውንታዊና አሉታዊ ጎናላቸው።
የመጀመሪያው አብላጫ የምንለው የምርጫ ስርዓት ከፍተኛ የሆነ ጥቅም አለው ተብሎ የሚታመነው ወይም ደግሞ በዓለም ላይ እንግዲህ በታሪክም ቀድሞ የመጣውም ያ እሱ ነው፣ ያ የምርጫ ስርዓት ነው። ዋና ጥቅሙ ምንድን ነው? የመንግስትን በመንግስት አሰራር ውስጥ በስልጣን ላይ መረጋጋትን ያሰፍናል ነው። አንድ ፓርቲ አብላጫውን ድምጽ አግኝቶ ስልጣን ከያዘ ያለውን ፕሮግራሙን የማስፈጸም የመንግስት ስርዓት የተቀላጠፈ የመሆን ጉዳይ ስለሚያመጣ የተረጋጋ መንግስት ያመጣል ማለት ነው። በሌላ በኩል ጉዳቱ ምንድነው? ቅድም እንዳልነው የህዝብ ድምጽ የሚባክንበት የተለያዩ ትንሽ ፓርቲዎች በተለይ ደግሞ አናሳ የሆነ የፖለቲካ አስተሳሰብ ወይም ደግሞ በቁጥር አናሳ የሆኑ ወገኖች የሚሳተፉበትን እድል የማጥበብ ሁኔታ በማምጣቱ ብዙ ጊዜ እንግዲህ አሁን ባለው በፖለቲካል ሳይንስ ውይይት የዲሞክራሲ እጥረት አለበት የሚባል ግንዛቤ በመኖሩ በብዙ ሀገሮች ለምሳሌ እንግሊዝን ጨምሮ ሌሎች ብዙ ሀገሮች ውስጥ ከዚህ የምርጫ ስርዓት እንዴት ልናሻሽል እንችላለን የሚል ብዙ ጥናቶችና ውይይቶች እየተካሄዱ የተመጣጠነ የምርጫ ስርዓት ቅድም እንዳልኩ የዜጎች ድምጽ እንዳይባክን ያደርጋል። በተለይ ደግሞ የተለያየ አስተሳሰብና የተለያየ አይነት ማይኖሪቲ ወይም ደግሞ አነስ ያለ የፖለቲካ ድጋፍ ያላቸው ወይም በቁጥር ማነስ ያሉ ማህበረሰቦች ባሉባቸው ሀገሮች ውስጥ የፖለቲካና ውክልናን በማዛመድ ዲሞክራሲን የሚያጠናክርበት ጉዳይ ስለሚሆን ተወዳጅነትና ተመራጭነት አለው። ብዙ አውሮፓ ሀገሮች የዚህ የተመጣጠነ የምርጫ ስርዓት ይጠቀማሉ። በሌላ በኩል ደግሞ የዚህ የተመጣጠነ የምርጫ ውክልና ያለው ችግር ምንድን ነው? የተረጋጋ መንግስት ላይ መሰረት ይችላል። ፖሊሲዎች ውጤታማ በሆነ መልኩ ላይ ቀጥሉ ወይም ደግሞ ላይ ተገበሩ ይችላል። ለምሳሌ የቤልጅየምን ብንመለከት ከምርጫ በኋላ 2-3 ወር መንግስት አይመሰረት የሚቆይበት ሁኔታ ነው ያለው።
በተለይ በኢትዮጵያ ሁኔታ የምርጫ ስርዓት ብቻውን የዲሞክራሲ ሂደቱን ሊያጠናክር እንደማይችል የዶክተር አስናቀ እምነት ነው።
ለኢትዮጵያ ንግድ መንግስት እንመለከት እንደተባለው በህገ መንግስቱ አብላጫ የምርጫ ስርዓት ነው የምንከተለው። የተወሰኑ መቀመጫዎች ወደ 20 የሚሆኑ መቀመጫዎች አናሳ ለሆኑ የህብረተሰብ ክፍሎች ይተዋሉ የሚል ድንጋጌ በህገ መንግስቱ ውስጥ አለ። ያ ዝርዝሩ ይወጣል ይወሰናል የሚል ነገር ነው በህገ መንግስቱ ያለው። ያ ነገር እንዴት ተተረጎመ ይወጣል መሰለኝ እስከማውቀው ድረስ። እና የምርጫ ስርዓት የዲሞክራሲ ስርዓቱን የሚያጠናክረው ከምርጫ ስርዓት ባለፈ ፖለቲካ ፓርቲዎች እንዴት ነው የሚንቀሳቀሱት? ራሳቸው አደረጃጀታቸው እንዴት ነው? በመንግስትስ በስልጣን ላይ ባለው ፓርቲ የፖለቲካ ምህዳሩ ምን ያህል ነው? የሲቪል ሶሳይቲ፣ የሲቪል ማህበረሰቡ፣ የሚዲያው፣ ሌሎች ነው ይሄን ሁሉ የዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ መቀየር የተለየ ሁኔታ የተለየ የዲሞክራሲ እንደው የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል።
በአብላጫ ድምጽና በተመጣጣኝ ውክልና ስርዓቶች ላይ ከአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ከፋለ ጋር ያደረኩት ቃለ ምልልስ ሰፋ ያለ ክፍል በነገው ዕለት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።